ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ አጭር ሞገድ ደግሞም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ የካቲት 22 2010 ዓመተ ምህረት ዝግጅታችን ጀመረ።
እንኳን ጤና ይስጥልን ክቡራትና ክቡራን፣ እንደምን አመሻችሁ። አስተናጋጆቻችሁ ሰሎሞን አባተና
ጤና ይስጥልኝ እኔም ቆንጂት ታዬ ነኝ።
የኢህአዴግ የፓርቲ አባላት ለፓርቲያቸው እንዲገዙ የሚያስገድድ ዲስፕሊን አላቸው።
አስቸኳይ ጊዜ አዋጁ በመሰረቱ በህገ መንግስቱ አንቀጽ 93 መሰረት ለአስቸኳይ ጊዜ አዋጅ ለማወጅ የተቀመጡ ሁኔታዎች አሉ። እነዛን ሁኔታዎች በፍጹም አያሟላ።
የአዲስ አበባ ዩኒቨርሲቲውን አቶ ሙሉጌታ አረጋዊና የአምቦ ዩኒቨርሲቲ ወሊሶ ካምፓስ መምህሩን አቶ ስዩም ተሾመን በአብይ ርዕስ ዘገባ ይዘናቸዋል። ለአርዕስተ ዜናው ቆንጂት።
በምስራቅ ወለጋ ነቀምቴ ከተማ ማክሰኞ ዕለት በነበረ ተቃውሞ ወቅት በጥይት ተመቶ ሐኪሞች ለከፍተኛ ሕክምና ወደ አዲስ አበባ ተልኳል ያሉት ተማሪ ሕይወቱ ማለፉን አባቱ ለቪኦኤ አረጋግጠዋል። የደቡብ ሱዳን የማስታወቂያ ሚኒስትር ማይክል ማክዌ ዩናይትድ ስቴትስ፣ ብሪታንያ እና ኖርዌይ የሀገራችንን የሰላም ሂደት ይቆጣጠራሉ ሲሉ ከሰው ነቀፋ ሰነዘሩ።
አመሰግናለሁ ቆንጂት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
በምስራቅ ወለጋ ነቀምቴ ከተማ ከትናንት በስቲያ ማክሰኞ በነበረው ተቃውሞ ወቅት በጥይት ተመቶ ሐኪሞች ለከፍተኛ ሕክምና ወደ አዲስ አበባ ተልኳል ያሉት ተማሪ ሕይወቱ ማለፉን ወላጅ አባቱ ለቪኦኤ አረጋግጠዋል። የ15 ዓመቱ ተማሪ ኦብሳ አባት አቶ እንዳለ ፉፋ እሳቸውን በተለያዩ ጊዜያት በስር ላይ የነበሩና ለመጨረሻ ጊዜ ተፈቱት ባለፈው መስከረም ወር እንደነበረ ታውቋል። አቶ እንዳለ የልጃቸውን አስከሬን ይዘው ዛሬ ማምሻውን ነቀምቴ መግባታቸውን ለኦሮምኛ ክፍል ባልደረባችን ለጃለኔ ገመዳ በሰጡት ቃል ገልጸዋል።
የደቡብ ሱዳን ማስታወቂያ ሚኒስትር ማይክል ማኩዬ ዩናይትድ ስቴትስ፣ እንግሊዝና ኖርዌይ የደቡብ ሱዳንን የሰላም ሂደት ይቆጣጠራሉ ሲሉ ከሰው ነቀፋ ሰንዝረዋል። ሚስተር ማኩዬ ትናንት ጁባ ውስጥ ሲናገሩ የሰላሙን ሂደት በይፋ የሚያደራድረው ኢጋድ ይህንን በከፍተኛ ደረጃ የሚታየውንና በ2005 ዓመተ ምህረት በአውሮፓ የዘመን አቆጣጠር የተቋረጠውን ንግግር አዲስ አበባ ላይ እንደገና ለማስጀመር በሐቅ እየሰራ አይደለም ብለዋል። አጀንዳውን የሚያዘጋጁት ትሮይካ ተብለው የሚታወቁት ዩናይትድ ስቴትስ፣ እንግሊዝና ኖርዌይ ናቸው። ትሮይካ ማለት ሶስት ማለት ነው። የሰላም ንግግሩን ሂደት ወጪ የሚሸፍኑት ትሮይካውና የአውሮፓ ህብረት በመሆናቸው ምክንያት አካሄዱን የሚያሽከረክሩት እነርሱ ሆነዋል ሲሉ የደቡብ ሱዳን ማስታወቂያ ሚኒስትር ማይክል ማኩዬ በምሬት ተናግረዋል። የኢጋድ ባለሥልጣናት ከቪኦኤ ለቀረበላቸው ጥሪ ምላሽ አልሰጡም።
በሌላ የደቡብ ሱዳን ዜና የአማጽያኑ መሪ የሪያክ ማሻር ወገን የነበሩ የጦር አዛዥ በሀገሪቱ የይ ክፍለ ሀገር ውስጥ በተካሄደ ውጊያ መገደላቸው ተሰምቷል። የአማጽያኑ ቃል አቀባይ ፌሊክስ ካሎምቦ ፎስቲኖ በሰጡት መግለጫ መሰረት የአማጺ ተዋጊው አዛዥ የተገደሉት የመንግስቱ ወታደሮች በአንዲት መንደር በተዋጊዎቻቸው ላይ ባደረሱት ጥቃት ነው።
የደቡብ ሱዳን አማጽያን መሪ ሪያክ ማቻር።
ወደ ሌላ የአፍሪካ ዜና ስናልፍ የተባበሩት መንግስታት ድርጅት ትናንት በሰጠው መግለጫ ሁለት የሰላም አስከባሪ ወታደሮቹ ማዕከላዊ ማሊ ውስጥ መኪናቸው በተጠመደ ፈንጂ ላይ ሲጓዝ ሕይወታቸው ማለፉን አስታውቋል። አጠር ያለ የማይክል ብራውንን ዘገባ አዲሱ አበባ ያቀርበዋል።
ወታደሮቹ አደጋው የደረሰባቸው በቅኝት ላይ እንዳሉ ሲሆን በዚሁ ተግባር ላይ የተሰማሩ ሌሎች አራት የሰላም አስከባሪዎች ላይም የመቁሰል አደጋ መድረሱን ድርጅቱ ጨምሮ አስታውቋል። የተባበሩት መንግስታት ድርጅት ቃል አቀባይ ስቴፋኒ ዱራጂች ስለ ሁኔታው በተናገሩት ቃል የድርጅቱ ዋና ጸሐፊ ልዩ ተወካይ መሐማት ሳሌህ አናዲፍ ጥቃቱን አውግዘው ለአደጋው ሰለባ ቤተሰቦችም የማጥናኛ ቃልና ፈጣን ለሆነ ፈውስም ምኞታቸውን አስተላልፈዋል ብለዋል። እንደ አውሮፓ ዘመን አቆጣጠር ከ2013 ዓመተ ምህረት ወዲህ በብዙ ሺህ የሚቆጠር የተባበሩት መንግስታት ድርጅት የሰላም አስከባሪ ሰራዊት አክራሪ እስልምናን በአጠቃላይ ህገወጥ ድርጊቶችን ለመቋቋም ማሊ ውስጥ መስፈሩ ይታወቃል። ባለፈው ማክሰኞም 6 የማሊ ወታደሮች መኪናቸው እዚያው ማሊ ውስጥ በሚገኝ ተመሳሳይ ክልል ፈንጂ ላይ ሲጓዝ ህይወታቸው ማለፉ ይታወሳል።
ይዘናበ ከተታ የሚተላለፍላችሁ ዋሽንግተን ዲሲ ከመገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ሩሲያ በመድር ገጽ ላይ ማንኛውንም ቦታ ይመታሉ ያለቻቸውን ስትራቴጂካዊ የጦር መሳሪያዎች መሞከሯን ፕሬዝዳንቷ ቭላዲሚር ፑቲን መናገራቸው ቁጥራቸው የበዛ የዩናይትድ ስቴትስ እንደራሲዎችን ማስቆጣቱ ተዘገበ። አዳዲሶቹ የሩሲያ ሚሳኤሎች በማንም ቢሆን ቀድመው ሊታዩ ወይም ሊገኙ አለመሆናቸውም ነው የሩሲያው ፕሬዝዳንት የተናገሩት። አሜሪካውያኑ የህዝብ ተወካዮች ይህንን የፑቲንን ንግግር ጦር ሰባቂ ሲሉ ጠርተውታል። የሀገራቸውን መገኛ አቋም ለፓርላማቸው በዘረዘሩበት የዛሬው አመታዊ ንግግራቸው ወቅት ፕሬዝዳንት ፑቲን በቪዲዮ እያሳጀቡ ትንታኔ በሰጡበት ወቅት ያልተቋረጠ ጭብጨባ ሲወርድላቸው የነበረ ሲሆን የሀገራቸው የዛሬ የቴክኖሎጂ ጥርመሳ ውጤት በዘንድሮው ዓለም ሩሲያን አዲስ ቦታ እንደሚያቆናጥጣት አስታውቀዋል። የሰሜን ካሮላይና ሪፐብሊካን ሴናተር ቶም ቲሊስ ለቪኦኤ ሲናገሩ እኔ ፑቲንን የማይበት አይንና አንድን ነፍሰ ገዳይና ወንጀለኛ የማይበት አይን አንድ ነው። ምናልባት የሚሉት ነገር ውሸት ሊሆን ይችላል፣ የምሰማቸው ግን በዋዛ አይደለም ብለዋል። በድፍን ዓለም አቻ የለሽ ናቸው ሲሉ ሚስተር ፑቲን ያሞካሸዋቸው አዳዲሶቹ የጦር መሳሪያዎቻቸው በኒውክሌር ኃይል የሚንዘገዘጉ ክሩዝ ሚሳኤሎች፣ የጨረር መሳሪያዎች፣ በኒውክሌር የሚንቀሳቀስ የባህር ሰርጓጅ ድሮንና አዲስ ድምጽ ቀደም ሚሳኤል መሆናቸውን አመልክተዋል።
የዋይት ሃውስ የኮሙኒኬሽንስ ጉዳዮች ዳይሬክተር ሆፕ ሂክስ ትናንት ስራቸውን በፈቃዳቸው ለቀዋል። በአውሮፓውያኑ የዘመን አቆጣጠር በ2016 ከተካሄደው የዩናይትድ ስቴትሱ ፕሬዝዳንታዊ ምርጫ በፊት ጀምሮ የሚስተር ትራምፕ የቅርብ ታማኝ ከነበሩት ረዳቶቻቸው አንዷ የነበሩት ሂክስ የስራ መልቀቂያ ውሳኔያቸውን ይፋ ያደረጉት ከዩናይትድ ስቴትስ ምክር ቤት የጸጥታ ጉዳዮች ኮሚቴ ፊት ቀርበው ለተሰነዘሩላቸው በርካታ ጥያቄዎች መልስ አልሰጥ ብለው በተሰናበቱ በማግስቱ ነው። ሂክስ ለኮሚቴው አባላት በዝግ በሰጡት ቃል ጉዳት የሌላቸው የሐሰት ቃላት እንዲሰጡ አልፎ አልፎ ይጠየቁ እንደነበር ገልጠው ፕሬዚደንት ትራምፕ ተቀናቃኛቸውን የዲሞክራቲክ ፓርቲውን እጩ የነበሩትን ሂለሪ ክሊንተንን ባሸነፉበት ፕሬዝዳንታዊ ምርጫ የሩሲያን ጣልቃ ገብነት ከሚያካሂደው ምርመራ ጋር የተዛመደ ግን አንድም ሀቅ የጎደለው መረጃ ሰጥቼ አላውቅም ብለዋል። ሂክስ ሙሉ ቀን በዘለቀውና አጥብቆ የሚበረብረው ከኮሚቴው ጋር ያደረጉት የጥያቄና መልስ ስርዓት ባሳደረባቸው ስሜት በእጅጉ ተናውጠውና የመረበሽ ስሜት ታይቶባቸው እንደነበረ ለጉዳዩ ቅርበት ያላቸው ምንጮች ተናግረዋል። የቀድሞዋ የዋይት ሃውስ ኮሚኒኬሽንስ ዲሬክተር ከዚህኛው ምርመራ አስቀድሞም በፕሬዝዳንታዊ ምርጫው የሩሲያን ጣልቃ ገብነት ከሚያጣራው ልዩ መርማሪ ቡድን ጋር ለጥያቄ ቀርበው ነበር። የ29 ዓመቷ ሂክስ በዩናይትድ ስቴትስ ታሪክ ወጣት የዋይት ሃውስ ኮሚኒኬሽንስ ዲሬክተር ናቸው።
የተባበሩት መንግስታት ድርጅት ለመላዋ ሶሪያ የታወጀው ለአንድ ወር የሚዘልቅ ተኩስ የማቆም ተግባራዊ እንዲሆን መወትወቱን አላቆምም አያቆምም ብለዋል የድርጅቱ የሶሪያ ልዩ መልእክተኛ ስቴፋን ደሚስቱራ። የመንግስቱ ደጋፊ ኃይሎችና ተቃዋሚ ኃይሎች መታኩሳቸውን አቁመው እርዳታ የጫኑ ተሽከርካሪዎች ለሲቪሉ ህዝብ እንዲደርሱለት እድል እንዲሰጡ ደሚስቱራ ዛሬ ጄኔቫ ውስጥ ባደረጉት ንግግር ጠይቀዋል።
ዩናይትድ ስቴትስ ፍሎሪዳ ክፍለ ግዛት በሚገኘው ትምህርት ቤት 17 ሰው በታጣቂ ጥይት መገደሉን ተከትሎ መሰል የትምህርት ቤት ውስጥ ጥቃቶችን ለመከላከል የምክር ቤት አባላት አንድ የሆነ የመሳሪያ ቁጥጥር ህግ እንዲያጸድቁ ፕሬዚደንት ዶናልድ ትራምፕ ተማጸኑ። ትናንት ረቡዕ በጉዳዩ ዙሪያ በዋይት ሀውስ ከዩናይትድ ስቴትስ ኮንግረስ አባላት ጋር ስብሰባ ያደረጉት ፕሬዚደንቱ ዛሬም በትዊተር ጽሁፋቸው እንደገና ጉዳዩን አንስተዋል። በስብሰባ ላይ ሚስተር ትራምፕ የምክር ቤት አባላቱን ኃይለኛ የሆነው የመሳሪያ ባለቤትና ሽያጭ ተሟጋች ድርጅት ኤንአርኤ ስለምንድን ነው የምትፈሩት ሲሉ ወንጅለዋል። አድማጮች ለሰዓቱ ያለን ዜና በዚህ ያበቃል።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ የካቲት 22 2010 ዓመተ ምህረት ምሽት ፕሮግራም ነው።
የኢኮኖሚ ጫና የሚለው ነገር አዲስ ነገር አይደለም። ደቡብ አፍሪካ አንድ ውስጥ ተደርጓል። ደቡብ አፍሪካ እንደውም ለሲቪል ራይት ሙቭመንቱ ከፍተኛ አስተዋጽኦ ያደረገ እንቅስቃሴዎችን አድርገዋልና አዲስ ነገር አይደለም።
የኛ ጥሪ ይሄ ስርዓት ተገዶም ወዶም የህዝቡን ጥያቄ መመለስ አለበት። የፖለቲካው ስርዓት ከተስተካከለ ኢኮኖሚያዊ እድገት ማምጣት ይቻላል።
የሚወያዩት ወይም ድምጻቸውን የሰማነው ዶክተር ሽፈራው አዲሉና አቶ ፋሲካ ጌታነህ ናቸው። ዝርዝሩ በሁለተኛው አጋማሽ ፕሮግራማችን ይቀርባል።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
በረፍት ላይ የሚገኘው የህዝብ ተወካዮች ምክር ቤት በነገው ዕለት ለአስቸኳይ ስብሰባ ተጠርቷል። ምክር ቤቱ የሚሰበሰበው በሚኒስትሮች ምክር ቤት የጸደቀውን የአስቸኳይ ጊዜ አዋጅ ለማጽደቅ እንደሆነ ምንጮች እየተናገሩ ነው። ጉዳዩን የሚከታተሉ ምሁራን ለአሜሪካ ድምጽ እንደተናገሩት የኢህአዴግ ምክር ቤት አባላት ፓርቲያቸውን በየትኛው መድረክ እንዲደግፉ የሚያስገድድ መታነጽ ወይም ዲሲፕሊን እንዳላቸው ይናገራሉ። ጽዮን ግርማ የአስቸኳይ ጊዜ አዋጁን መጽደቅ በተመለከተ ተከታዩን አጠናቅራለች።
ለህዝብ ተወካዮች ምክር ቤት አባላትና ለመገናኛ ብዙሃን ባለሙያዎች በተደረገው ጥሪ መሰረት ነገ የህዝብ ተወካዮች ምክር ቤት ለአስቸኳይ ስብሰባ ተጠርቷል። ይህ ጥሪም በአባላቱ በ15 ቀን ውስጥ እንዲጸድቅ ይደረጋል በሚል ከሁለት ሳምንታት በፊት የካቲት 9 2010 ዓ.ም በሚኒስትሮች ምክር ቤት የጸደቀውን የአስቸኳይ ጊዜ አዋጅን ለማጽደቅ እንደሆነም ምንጮቻችን እየገለጹ ነው። በሌላ በኩል የምክር ቤቱ አባላት አዋጁን ላያጸድቁት ይችላሉ የሚሉ መረጃዎችም እየወጡ ነው። ጉዳዩን በቅርብ የሚከታተሉ የፖለቲካ ሰዎች በህዝብ ተወካዮች ምክር ቤት አባላት እንዲህ ያለ ፍላጎት ሊኖር ቢችል እንኳን ፓርቲው አባላቱ በፓርቲው ፍላጎት ላይ እንዲገዙ በዲሲፕሊን አስሯቸዋል ይላሉ። በትላንትናው ምሽት ይህንኑ በተመለከተ ያነጋገርኳቸው በአዲስ አበባ ዩኒቨርሲቲ የህግ መምህር የሆኑት አቶ ሙልጌታ አረጋዊ የፓርላማው አባላት አስቸኳይ ጊዜ አዋጁንም ሆነ የሚመረጠውን ጠቅላይ ሚኒስትር ያለማጽደቅ መብት በህግ እንደተሰጣቸው ገልጸው ነበር። ባለፈው አመት በምክር ቤቱ የመንግስት ተጠሪ የሆኑት አቶ አስመላሽ ወልደ ስላሴ የፓርላማ አባላት በኢሃዲግ አመራር የተወሰኑ የፖሊሲ ጉዳዮችን መቃወም እንደማይችሉና ይህንን የሚቃወም ካለ ከፓርቲው መርህ ውጪ እንደተንቀሳቀሰ እንደሚቆጠር ለመገናኛ ብዙሃን ባለሙያዎች መናገራቸውን ጠቅሼ ጠይቄያቸው ነበር።
የኢሃዲግ የፓርቲ አባላት ለፓርቲያቸው እንዲገዙ የሚያስገድድ ዲስፕሊን አላቸው። ምሳሌ ኢህአዴግ እጩዎችን ሲያቀርብ የሚወዳደረው ሰው እንደ ኢህአዴግ አባል ሆኖ ኢህአዴግ ምልክት አድርጎ ነው የሚወዳደረው። ሰው ለኢህአዴግ ነው ድምጽ የሚሰጠው። የኢህአዴግ አባል ድርጅቶች አባላት የሆኑ ግለሰቦች ለየድርጅታቸው የመገዛት ድርጅታዊ ዲስፕሊን ያስገድዳቸዋል። ከፓርቲያቸው ፖሊሲና ከፓርቲያቸው ፍላጎት ውጪ አፈንግጠው የመሄድ እድላቸው በጣም ውስን ነው።
የኢህአዴግ መሰረታዊ ፖሊሲ በተገለጸበት የዴሞክራሲ ስርዓት ግንባታ ሰነድ ላይም ይህ እንደተገለጸም የቀድሞ የመንግስት ኮሚኒኬሽን ሚኒስትር ዴታ አቶ ኤርሚያስ ለገሰ በማህበራዊ ገጻቸው ላይ አስፍረውታል። በሰነዱ ገጽ 66 ላይ ተጠቅሷል ያሉት በፓርላማዊ ስርዓት የፖለቲካ ስልጣን የሚይዘው በምክር ቤት አብላጫ ድምጽ ያለው ፓርቲ ነው። በምክር ቤቱ ያሉ የገዢው ፓርቲ አባላት የፓርቲያቸውን ፖሊሲና መስመር የምክር ቤት መድረኮችን ጨምሮ በየትኛው መድረክ የመደገፍ መብትና ግዴታ አለባቸው። የፓርቲውን ፖሊሲ የማይደግፉ ፓርቲውን ወክለው መቀመጥ አይችሉም። ስለሆነም በምክር ቤቶች በፖሊሲ ጉዳዮች ላይ ክርክር የሚካሄደው በአንድ ፓርቲ አባላት መካከል ሳይሆን በተለያዩ ፓርቲዎች መካከል ነው ይላል ሰነዱ። አያይዞም በምክር ቤት ፓርቲያቸውን ወክለው የሚሳተፉ ሰዎች የፓርቲያቸውን ፖሊሲ የመደገፍ ግዴታ ቢኖርባቸውም የፓርቲውን መሰረታዊ ፖሊሲ መደገፍ ከህሊናቸው ጋር የሚጋጭ ሲሆን ፓርቲውን የመልቀቅ አማራጭ ብቻ ይኖራቸዋል ይላል ሰነዱ። በአምቦ ዩኒቨርሲቲ ወሊሶ ግቢ መምህር የሆኑት አቶ ስዩም ተሾመ ያጸዳደቁ ሂደት መርህን የተከተለ መሆን አለመሆኑ አሁን ሀገሪቱ ለገባችበት ቀውስ መፍትሄ እንደማይሆን ይናገራሉ። ዋና ጥያቄ ሆኖ መነሳት ያለበት ያስቸኳይ ጊዜ አዋጁ ራሱ ህጉን የተከተለ ነው ወይ የሚለው ነው ይላሉ።
አስቸኳይ ጊዜ አዋጁ በመሰረቱ በህገ መንግስቱ አንቀጽ 93 መሰረት ለአስቸኳይ ጊዜ አዋጅ ለማወጅ የተቀመጡ ሁኔታዎች አሉ። እነዛን ሁኔታዎች በፍጹም አያሟላ። ስለዚህ በህገ መንግስቱ መሰረት አስቸኳይ ጊዜ አዋጅ የሚታወጀው ህገ መንግስታዊ ስርዓቱን አደጋ ላይ የሚጥል ሁኔታ ሲከሰት ነው ይላል። በእርግጥ ይሄ አስቸኳይ ጊዜ አዋጅ ህገ መንግስቱን ድንጋጌ ራሱ በመጣስ የህገ መንግስታዊ ስርዓቱን አደጋ ላይ የሚጥልና ሌላ አስቸኳይ ጊዜ አዋጅ ሊሆን የሚያስችል አይነት ተብሎ የሚባል ህገ መንግስቱ ራሱ የሚልት አካሄድ ስለሆነ በማንኛውም አግባብ ተግባራዊ መደረግ የለበትም፣ ተቀባይነት ሊኖር አይገባም ብዬ አስባለሁ።
አቶ ስዩም ተሾማ አያይዘው በአሁኑ ሰዓት በአዴንና ኦህዲድ ያስቸኳይ ጊዜ አዋጅ መታወጁ አግባብ ነው ወይ የሚል ጥያቄ አንስተው ማህበረሰቡን እያወያዩ መሆኑን ጠቁመው በዚህ ሁኔታ እንዴት ሊጸድቅ ይችላል ብለው ይጠይቃሉ። ሙሉ ለሙሉ የኢሃዲግ አባላት የተመረጡበት የኢሃዲግ ምክር ቤት ከዚህ ቀደም እንዲህ ያለ ትኩረት ሳቢ ጉዳይ አጋጥሞት አውቅም የሚሉም አሉ። እነዚህንና ሌሎች የሚያነሷቸውን ጥያቄዎች ይዘን የፌደራልና የክልል ባለስልጣናት የእጅ ስልክ ላይ ተደጋጋሚ የስልክ ሙከራ አድርጌ ነበር። አብዛኞቹ ስልኮቻቸውን አያነሱም። ከመስሪያ ቤቶቻቸው ያገኘሁት መረጃ ደግሞ ስብሰባ ላይ ናቸው የሚል ነው። የሁሉንም ምላሽና አስተያየት እንዳገኘን ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ጽዮን እናመሰግናለን። እንደዚሁም የውይይቱን ተሳታፊዎች እናመሰግናለን። ወደ ተከታዩ ርዕስ እናልፋለን። ኢትዮጵያ አሁን ያለችበት ሁኔታ ከ2007ቱ ምርጫ አንስቶ በሀገሪቱ ውስጥ የተካሄዱ ሂደቶች ድምር ውጤት ነው ይላሉ የፖለቲካ ተንታኞችና ተቃዋሚዎች። እስካሁን ከመንግስቱ የተሰጡ ምላሾችም የህዝቡን ጥያቄዎችና ችግሮች የሚመጥኑ አይደሉም ባይ ናቸው። የህዝቡ ጥያቄዎችና የሚጠበቁ ድምር መልሶችም ወደ ቀጣዩ ጠቅላይ ሚኒስትር የሚሸጋገሩ ፈታኝ ሁኔታዎች መሆናቸውንም አስታውሰዋል። እስክንድር ፍሬው ተከታዩን ዘግቧል።
ኢትዮጵያ በሌላ የካቢኔ ሹምሽር በጠቅላይ ሚኒስትር ሹመት ዋዜማ የኢህአዴግ ምክር ቤት ስብሰባ ቀጣዩን የአገሪቱ መሪ እንደሚመርጥ እየተጠበቀ ነው። እናም በቀጣዩ ሳምንት ዘመነ ኃይለ ማርያም ደሳለኝ አብቅተው አዲሱ መሪ ኃላፊነት ይረከባሉ። የቀድሞው ጠቅላይ ሚኒስትር መለስ ዜናዊ በድንገት መሞታቸውን ተከትሎ ወደ መንበረ ስልጣን የመጡት ኃይለ ማርያም ደሳለኝ የመጀመሪያ 2 አመታት በነጽጽር የተረጋጉ የሚባሉ ነበሩ። ሁኔታዎች መቀየር የጀመሩት በተለይ የ2007ቱን አጠቃላይ ምርጫ ውጤት ተከትሎ እንደሆነ የተቃዋሚ ፓርቲ መሪዎችና የተንታኞች እምነት ነው። ኢህአዴግና አጋሮቹ 547ቱንም የፓርላማ መቀመጫዎች ማሸነፋቸው በተገለጸ ማግስት በየትውልድ ቀዬዎቻቸው በብዙ ሺህ የሚቆጠር ህዝብ ለድጋፍ ሲወጣላቸው የታዩ ታዋቂ የተቃዋሚ ፓርቲ መሪዎች ሳይቀሩ መሸነፋቸው የተገለጸው ያኔ ነው። የነዚህ ታዋቂ የፖለቲካ መሪዎችና ፓርቲዎች ደጋፊ የሆነው መራጭ ህዝብ ሐሳቡን እንዳልተወከለ፣ ድምጹን እንዳልተቆጠረ ተሰማው ይላሉ የፖለቲካ መሪዎችና ተንታኞች። የቀድሞው የተቃዋሚ ፓርቲ አመራርና ታዋቂ የህግ ባለሙያ ዶክተር ያዕቆብ ኃይለ ማርያም አንዱ ናቸው።
እዚህ ለደረሰው እንቅስቃሴ በእውነት ብዙ አስተዋጽኦ አድርጓል። የ2007 ምርጫ እና ህዝቡ የተረዳው ምንድነው? አይ ከእንግዲህ በምርጫ ማሸነፍ አይቻልም የሚል ድምዳሜ ነው የደረሰው። ምክንያቱም አንድ ፓርቲ በምንም አይነት በ100% ሊያሸንፍ አይችልም። ተቃዋሚዎች በርግጥ አሉ፣ ኢትዮጵያ ውስጥ ደግሞ በብዛት ነበሩ። እና በእውነት እንደው ኢህአዴግንም ያዋረደ ነገር ነው ማለት ይችላል። ምክንያቱም እንደው 100% ምርጫ ማንንም የትም ተደርጎ አያውቅም። የትም ምንም ጊዜ ቢሆን ተቃዋሚዎች አሉ። እና ያ ምርጫ ህዝቡን ተስፋ አስቆርጦታል። አይ ከእንግዲህ ነፃ ምርጫ ኖሮ መወዳደር አይቻልም የሚል እንድምታ ሰጥቷል።
በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር የሆኑት ፕሮፌሰር ካሳውን ብርሃኑ በበኩላቸው ከመርጫ ውጤት በተጨማሪ ለተቃውሞ ምክንያት ያሏቸው ነጥቦች ተክሰዋል።
በተደጋጋሚ በመንግስት እንደተነገረው በገዢው ፓርቲ እንደተነገረው ህዝብን ሀገርን በማውራት ላይ ያጋጠመው ፈተናዎች የመልካም አስተዳደር የህግ የበላይነት ጦት ወይም እጥረት የሙስና መንሰራፋት የህዝብ ቅሬታ ከጊዜ ወደ ጊዜ እየተባባሰ መሄድ እነዚህ ሁሉ ተዳምረው ነው እንግዲህ የመጡትና ይሄ ብቻ የመስቻው ብቻ አይመስለኝም።
በህዳር 2008 የመጀመሪያው የተቃውሞ ምልክት ምዕራብ ሸዋ ጊንጫ አካባቢ ሲታይ የ2007ቱ ምርጫ ተከትሎ የተቋቋመው ካቢኔ ገና ሁለት ወራት እንኳን አልሞላውም ነበር። በዚያው አመት የተቃውሞ እንቅስቃሴውና ግጭቱ ወደ ሌሎች ያገሪቱ አካባቢዎችም ተሸጋገረ። የተፈጠረውን የጸጥታ ችግር በተለመደው የህግ አግባብ ብቻ መፍታት እንደማይቻል የገለጸው የኢትዮጵያ መንግስትም የመጀመሪያውን ያስቸኳይ ጊዜ አዋጅ አወጀ። ህገ መንግስቱንና ህገ መንግስታዊ ስርዓቱን ለመከላከልና ለመጠበቅ በሚል የታወጀው ይህ አዋጅም ከመስከረም 28 2009 ጀምሮ ተግባራዊ መሆን ጀመረ።
ህግና ስርዓትን መሰረቱ ማረግ እስራኤል በመፈጸም ቃል እገባለሁ።
በጥቅምት 2009 ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ሹምሽር አደረጉ። ከተቋቋመ አንድ አመት ብቻ የሆነውን ካቢኔም እንደገና አዋቀሩ። አብዛኛዎቹ የሚኒስትርነት ቦታዎችም የተቃውሞ እንቅስቃሴ በነበረባቸው የኦሮሚያና የአማራ ክልሎች ተወካዮች መያዛቸው ታየ።
እስራኤል በመፈጸም ቃል እገባለሁ።
እንደገና በመራዘም ጭምር እስከ ሐምሌ 28 2009 የቆየው ያስቸኳይ ጊዜ አዋጅ ከተነሳ በኋላ ሁኔታዎች የተሻሻሉ መስለው ነበር። ብዙም ሳይቆይ ግን በያዝነው 2010 ዓመተ ምህረት የተቃውሞ እንቅስቃሴዎችና አለመረጋጋቶች ተከሰቱ። ይህ በኦሮሚያና በሶማሌ ክልል አዋሳኝ ወረዳዎች ከተፈጠረው የድንበር ችግር ጋር ተዳምሮ ሁኔታዎችን አወሳሰበ። ለህብረተሰቡ ጥያቄዎች ምላሽ ለመስጠት በሚል በመንግስት የተወሰዱ የተለያዩ እርምጃዎችም ግጭቶችን ሲያስቆሙ አልታየም። ለዚህ ምክንያቱ የችግሮቹ ስፋት መሆኑን የአዲስ አበባ ዩኒቨርሲቲው ፕሮፌሰር ካሳሁን ያምናሉ።
ቅድም እንዳልኩት የነበሩት ችግሮች የተከማቹና በርካታ ናቸው። በአንድ እርምጃ ወይም በተወሰነ እርምጃዎች በአጭር ጊዜ ውስጥ ሊስተካከሉ የሚችሉ አይደሉም። ለዚህ ደግሞ አንድ በቂ ፋታም አልተገኘም። ሁለተኛ በቂ ፋታም ተገኝቶ ቢሆን ኖሮ ደግሞ ምን ያህል ቁርጠኝነት ነበር የሚለውን በእርግጥ ለይቶ መናገር ያስቸግራል። ሰዎች አንዳንድ ቅጽበታዊ መሻሻሎችን በሚጠብቁበት እና ይሄ ሊሆን ሳይችል በሚቀርበት ጊዜ የተለመደ ማዘናጊያ ስልት ነው፣ አሁንም መንግስት ቁርጠኛ አይደለም በሚል እንግዲህ ያየናቸውን ነገሮች ተከትለዋል።
ዶክተር ያቆብ እንደሚሉት ደግሞ የተወሰዱት እርምጃዎች በፊቱንም በቂ አልነበሩም።
ይሄ እንደው ቁስልን ዝም ብሎ ማማሽ ነው እንጂ ሙሉ መድኃኒት መስጠት አይደለም። እና ምንም መሻሻል ተብሎ የተወሰዱ እርምጃዎች ምንም መሻሻል አልነበሩም። ምናልባት ግፋሚል ሰዎች ነው የተቀየሩት። ፖሊሲው እንዳለ ነው። በህገ መንግስቱም ሆነ በፓርቲያቸውም ደንብ የተወሰኑ ነገሮች አሉ። ከዛ ልፍ ሊሉ አልቻሉም፣ ሊሉም አይችሉም ነበር። እና ያደረገው ሰው ከመለወጥ በስተቀር ምንም መሻሻል ነው ወይንም ለውጥ ነው ብሎ መደምደም የሚቻል አይደለም።
መንግስት ከዚህ በኋላም የተለያዩ እርምጃዎችን ወስዷል። የፖለቲካ መሪዎችና ጋዜጠኞች የሚገኙባቸው በሺዎች የሚቆጠሩ ታሳሪዎችን መፍታቱ ይጠቀሳል። ይህ እርምጃ ጥሩ ጅምር ቢሆንም በቂ እንዳልሆነ የሚገልጹ አስተያየቶች ግን በስፋት ተደምጠዋል። የጠቅላይ ሚኒስትር ኃይለ ማርያም ደሳለኝን የስልጣን መልቀቂያ ጥያቄ ከቀጠሉት ወቅታዊ ችግሮች አንጻር በስፋት የተነተኑም አሉ። ገዢው ፓርቲ ኢህአዴግ ግን ጠቅላይ ሚኒስትሩ ከፍተኛ ክፍተት የደፈኑና ኃላፊነታቸውን በሚገባ የተወጡ መሆናቸውን የገለጸው የኢህአዴግ ምክር ቤት ጽህፈት ቤት ኃላፊ አቶ ሽፈራው ሽጉጤ ለሀገር ውስጥ የመገናኛ ብዙሃን በሰጡት አስተያየት ይህንኑ ያንጸባረቁት
በሀገር አቀፍ ደረጃም በኢህአዴግ ስራ አስፈጻሚነትና በኢህአዴግ ምክትል ሊቀመንበርነት ያደረጓቸውን ትልቅ አስተዋጽኦችንም ትልቅ እውቅና በመስጠት በዋናነት ደግሞ ባልተጠበቀና ባልታሰበ ሁኔታ ታላቁ መሪያችን ጓድ መለስ በተሰዉበት ጊዜ የተፈጠረውን የአመራር ክፍተትን በመሙላት በተመቸና ባልተመቸ ሁኔታ ውስጥ በመሆን አጠቃላይ ችግሮችን በመቋቋም አገሪቷንና ህዝቦቿን በማስተባበር ድርጅቱንም ኢህአዴግን እንደ ግንባርን በማስተባበር ለዚህ ደረጃ በማብቃታቸው ያለውን ታላቅ አክብሮትና ምስጋና በማቅረብ በተለይ ደግሞ የስልጣን እይታ ብልሽት አለበት ብለን በምናስብበት በዚህ ጊዜ በገዛ የፖለቲካ ፍላጎታቸው ስልጣናቸውን ለመልቀቅ መወሰናቸው ትልቅ አሉታዊነት እንደሆነ በመቀበል በሄደንም ድርጅታቸው ይህንን ተቀብሎ ለኢህአዴግ እንዲቀርብ መወሰኑ ትልቅ አሉታዊነትና ተራማጅነት መሆኑን በመቀበል ውሳኔያቸውን ተቀብሎ ይህን መጨረሻ ውሳኔ መስጠት ለሚገባው አካል ለኢህአዴግ ምክር ቤት አስተላልፏል ማለት ነው።
ከአራቱም ብሔራዊ ድርጅቶች 45 አባላት ያሉበት ብሔራዊ ምክር ቤት ቀጣዩን ጠቅላይ ሚኒስትር በሚስተር ድምጽ አሰጣጥ እንደሚመርጥም አቶ ሽፈራው ጠቁመዋል። አሁን አገሪቱ ካለችበት ሁኔታ አንጻር የቀጣዩ ጠቅላይ ሚኒስትር ኃላፊነት እጅግ ከፍተኛ እንደሚሆን የተቃዋሚ መሪዎችና ተንታኞች ይናገራሉ። ካቶ መለስም ሆነ ካቶ ኃይለ ማርያም የበለጡ ፈተናዎች ይጠብቋቸዋል ባይ ናቸው። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና
ለኔ እንደምገምተው ኢህአዴግ እስካሁን ድረስ ፈረንጆች የሚሉት ቲንኪንግ ዊዝን ዘ ቦክስ የሚሉት ነገር አለ እና ቲንኪንግ አውትሳይድ ዘ ቦክስ ራሳቸው ሳጥን ውስጥ እያሰቡ ነው፣ ከራሳቸው ሳጥን ውጪም መፍትሄ እያሰቡ ነው የሚለው እኔ እስካሁን ድረስ ማንበብ ይችላል እስከቻልኩ ድረስ ከራሳቸው ሳጥን አልወጡም። ይሄ የሚቀጥለው ጠቅላይ ሚኒስትር ከኢህአዴግ ሳጥን ሳይወጣ በሚሊዮኖች የሚቆጠሩ ኢትዮጵያ ወጣቶች መሰረታዊ ለውጥ እየጠየቁ ባሉበት ሁኔታ ያን መሰረታዊ ለውጥ ሳያመጡ ኢህአዴጎች ማለት ነው ይህንን ወጣት ማረጋጋት መቻልና ያለ መቻል ነው። ወጣቱ መሰረታዊ ጥያቄ እየጠየቀ ነው። በተለይ ወጣቱ ኢህአዴግን ቀባብታችሁ ይለፉ የሚለው አይነት አይመስልም። ሳይሆን ማለት እስር ቤቶችም ሲገመግሙ ከእስር ቤት ውጪ ከወጣቱ ፊት እያነበብኩ ማንበብ እንደቻልኩኝ እንደ ፖለቲካል ሳይንስ ተማሪ ማስተማሪ ወጣቱ መሰረታዊ ለውጥ እየጠየቀ ነው፣ እየፈለገ ነው። ይሄንን ማን ያረጋጋል? ትልቁ ፈተና እሱ ይመስለኛል። ኢህአዴግ የሚያቀርበው ጠቅላይ ሚኒስትር ይህንን ወጣት አረጋግቶ ሀገሪቷንና ህዝቦቿን ወደ ብሔራዊ መግባባት መምራት ይችላል አይችልም ነው። እሱ ፈተና ካለፈ ምናልባት ኢትዮጵያ ወደ ተሻለች ሁኔታ ልትሄድ ትችላለች።
በዚህ ርዕስ ላይ ከመንግስትና ከገዢው ፓርቲ ባለስልጣናት ቃለ ምልልሶችን ለማግኘት ያደረግኩት ጥረት አልተሳካም። ከተሳካ ካነጋገርኳቸው ምሁራንና የፖለቲካ ሰዎች ተጨማሪ አስተያየት ጋር በሌላ ዘገባ መለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የመጽሔት ክፍለ ጊዜ ዘገባዎቻችን ይቀጥላሉ። የተከበራችሁ አድማጮች፣ ቀጣዩ ደግሞ ወደ ደቡብ አፍሪካ ይወስደናል። የደቡብ አፍሪካ ምክር ቤት መንግስት በግል የተያዙ መሪዎችን ካለ ምንም ካሳ ለመውረስ የሚያስችለውን ፖሊሲ በህግ ለመደንገግ የመጀመሪያ እርምጃ ወስዷል። የዚህ ህግ ዓላማ በገዢው የአፍሪካ ብሔራዊ ኮንግረስ ፖሊሲ ላይ የተመሰረተ ሲሆን ዓላማውም ለአብዛኛው የሀገሪቱ ጥቁር ህዝብ ተዛብቶበት እየተጎዳ ያለውን እኩልነት ለማስተካከል ነው። ፖሊሲውን የሚደግፉ ብዙዎች ቢኖሩም መሬት ወርሶ ድልድላው ግን በቅርብ ጊዜ የሚከናወን አይመስልም ትላለች የአሜሪካ ድምጽ ሬዲዮ ዘጋቢ አኒታ ፓውል ከጆሃንስበርግ በላከችው ዘገባ። አዳነች ፍሳዬ ታቀርበዋለች።
የደቡብ አፍሪካ ምክር ቤት ህገ መንግስቱን መሬት ለማገር በሚፈቅድ መንገድ ለማሻሻል ስለሚቻልበት ሁኔታ ለማጥናት ባለፈው መክሰኞ ወስኗል። ጉዳዩ አሁንም ቢሆን አብዛኛውን ለም መሬት የያዙት ነጮች በሆኑበት ደቡብ አፍሪካ ህዝብ ዘንድ የሰረጸ ነገር ነው። ግራ ዘመም ፖለቲከኛ የሆነው ጁሊስ ማሌማ ምክር ቤቱ ድምጽ ከሰጠበት በኋላ ወዲያውኑ አስተያየቱን ገልጿል።
No one is going to lose his or her house. No one is going to lose his or her flat.
ቤቱንም ሆነ አፓርታማውን የሚያጣ ሰው አይኖርም። ፋብሪካውም ሆነ ኢንዱስትሪው የሚወሰድበት ሰው አይኖርም። እኛ የምንለው የመሬቱ ባለቤቶች አይሆኑም ነው። ህገ መንግስቱን የማሻሻል ሂደት በሚያስገኘው ውጤት መሰረት መሬቱን በሊዝ መከራየት ይችላሉ።
ማሌማ ይህን ያለው በደቡብ አፍሪካም ዚምባብዌ ላይ እንደተደረገው መሬት ይነጠቃል የሚለውን ስጋት ለማርገብ ነው። ዚምባብዌ በ2000ዎቹ ዓመታት መግቢያ ገደማ በነጮች ተይዞ የነበረውን መሬት በግዴታ ማገሯ የኢኮኖሚ ውድቀትና የፖለቲካ አለመረጋጋት አስከትሏል ተብሎ እንደሚታመን የሚታወቅ ነው። ገዢው ፓርቲ የአፍሪካ ብሔራዊ ኮንግረስ ባለፈው ማክሰኞ ያቀረበውን የውሳኔ ሐሳብ ደግፏል። ይሁንና የእርሻ ምርትንና የኢኮኖሚ ወይም የፖለቲካ መረጋጋትን በማይጎዳ መልኩ መሆን አለበት ይላል። Black First Land First Movement የተባለው ዋናው የመሬት መታገር አቀንቃኝ ቡድን የአፍሪካ ብሔራዊ ኮንግረስ ለምርጫ ጊዜ ማባበያ ያቀረበው ነው በማለት የውሳኔውን ሐሳብ አውግዟል። ደቡብ አፍሪካ በመጪው ዓመት አጠቃላይ ምርጫ ታካሂዳለች። ዲሞክራሲያዊ ውህደት የተባለው ተቃዋሚ ድርጅት በበኩሉ የውሳኔውን ሐሳብ ተቃውሟል። መሬት በአዲስ መልክ የማከፋፈሉ ሂደት መዘግየት ተጠያቂው የአፍሪካ ብሔራዊ ኮንግረስ ነው ይላል። ደቡብ አፍሪካ ውስጥ የመሬት ባለቤትነትን አስመልክቶ ተአማኒ የሆነ አሃዝ የለም። መንግስት በቅርቡ ባደረገው ጥናት መሰረት ግን በግል የተያዘው መሬት 1/3 ብቻ ነው። በሀገሪቱ ምክር ቤት የሚደረግ ማንኛውንም አይነት ለውጥ ለማለፍ በ75% ድምጽ መደገፍ አለበት። ይህም ማለት ከ400ዎቹ የምክር ቤት አባላት በ300ዎቹ መደገፍ ይኖርበታል።
አድማጮች፣ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። አብራችሁን ቆዩ።
ማስታወቂያ። ሳይፎን ከቪኦኤ በነጻ።
ሳይፎን ከቪኦኤ በነጻ።
ሳይፎን
SIPHON ተብሎ ነው የሚጻፈው።
ሳይፎን በነጻ እንድትጠቀሙበት በአሜሪካ ድምጽ ቀርቦላችኋል። የቪኦኤን ሳይፎን አገልግሎት በመጠቀም ያለ ማስታወቂያ ጋጋታና ያላንዳች የፍጥነት ገደብ ኢንተርኔት ላይ ያለ ማንኛውንም መረጃና አገልግሎት ያገኛሉ። የቪኦኤ ሳይፎን የሚገኝበት መንገድ እንዲህ ነው።
በቅድሚያ ከአንድሮይድ ስልኮ
ለመልካም ዜና @siphon3.com ኢሜል ያድርጉ።
ለመልካም ዜና @siphon3.com
ኢሜል ያድርጉ። ሲጻፍ እንደዚህ ነው።
መልካም ዜና አንድ ቃል ነው።
melkamzena@siphon3.com
siphon3.com ኢሜል ይላኩ።
ከዚያም siphonandroid.apk የሚል ፋይል አባሪ ወይም አታች የተደረገበት ኢሜል ይደርሶታል።
የደረሰዎትን siphonandroid.apk ፋይል ያውርዱትና ወይም ዳውንሎድ ያድርጉና ወደ አንድሮይድ ስልኮ ይጫኑት
ወይንም ኢንስቶል ያድርጉት። ከዚያም
ቢሹ ወደ ቪኦኤ አምሃሪክ
ወይም ቪኦኤ አማርኛ ወይም ቢሹ
ማንኛውንም ሌላ የሚፈልጉትን ማህበራዊ ሚዲያ ወይም ዌብሳይት ገብተው እንዳሻው
ይቅዘፉበት። ሳይፎን ከቪኦኤ በነጻ።
ሳይፎን ከቪኦኤ በነጻ።
አሁን ከምሽቱ 3:33 ሆኗል አዲስ አበባ ላይ። ዝግጅታችን እስከ ምሽቱ 3 ሰዓት ይቀጥላል። እየተከታተላችሁን ያላችሁት በ19 እና በ25 ሜትር ባንድ ነው። ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። እንዲሁም አፖቻችንን በነጻ በሞባይል ስልኮቻችሁና በሌሎችም መሳሪያዎቻችሁ ላይ ጭናችሁ በቀላሉ ማግኘት ትችላላችሁ ዝግጅቶቻችንን። አሁን የሰዓቱን ዋና ዋና የዓለም ዜና ቆንጅት ታሰማናለች።
ምስራቅ ወለጋ ነቀምቴ ከተማ ከትናንት በስቲያ ማክሰኞ በነበረው ተቃውሞ ወቅት በጥይት ተመቶ ሐኪሞች ለከፍተኛ ሕክምና ወደ አዲስ አበባ ተልኳል ያሉት ተማሪ ህይወቱ ማለፉን ወላጅ አባቱ ለቪኦኤ አረጋግጠዋል። የ15 ዓመቱ ተማሪ ኦብሳ አባት አቶ እንዳለ ፉፋ የልጃቸውን አስክሬን ይዘው ዛሬ ማምሻውን ነቀምቴ መግባታቸውን ለኦሮምኛ ክፍል ባልደረባችን ለጃለኔ ገመዳ በሰጡት ቃል ገልጸዋል። የደቡብ ሱዳን የማስታወቂያ ሚኒስትር ማይክል ማክዌ ዩናይትድ ስቴትስ፣ ብሪታንያና ኖርዌይ የደቡብ ሱዳንን የሰላም ሂደት ይቆጣጠራሉ ሲሉ ከሰው ነቀፋ ሰነዘሩ። የተባበሩት መንግስታት ድርጅት ትናንትና በሰጠው መግለጫ 2 የሰላም አስከባሪ ወታደሮቹ ማዕከላዊ ማሊ ውስጥ መኪናቸው የተጠመደ ፈንጂ ላይ ሲጓዝ ህይወታቸው ማለፉን አስታወቀ። ሩሲያ በምድር ገጽ ላይ ያለ ማናቸውንም ቦታ ይመታሉ ያለቻቸውን ስትራቴጂካዊ የጦር መሳሪያዎች መሞከሯን ፕሬዝደንቱ ቭላድሚር ፑቲን መናገራቸው ቁጥራቸው የበዛ የዩናይትድ ስቴትስ እንደራሴዎችን ማስቆጣቱ ተዘግቧል።
አመሰግናለሁ ቆንጂት ለሰዓቱ። ዋና ዋና ዜና አሁን የደረሰን ዘገባ አለ። ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት አምነስቲ ኢንተርናሽናል ዛሬ ለኢትዮጵያ ፓርላማ አባላት ግልጽ ደብዳቤ ልኳል። የምክር ቤቱ አባላት ነገ አርብ በአስቸኳይ ጊዜ አዋጁ ላይ ለመምከር እየተዘጋጁ ባሉበት በዚህ ወቅት ለሰብአዊ መብቶች መከበር ይበልጥ እንዲያስቡ ጥሪ እናቀርባለን ብሏል። በደብዳቤው ስለ አስቸኳይ ጊዜ አዋጁ ሲወያዩም ሀገሪቱ እንዲሁም ስላጣችው ሐሳብን በነጻነት የመግለጽ የመሰብሰብና የመደራጀት መብት እንዲያስቡም አሳስቧል። በአምነስቲ ኢንተርናሽናል የአፍሪካ ቀንድ ጉዳዮች አጥኚ የሆኑትን አቶ ፍስሐ ተክሌን ኒውዮርክ ላይ በተባበሩት መንግስታት ድርጅት ጠቅላይ ጽህፈት ቤት ሪፖርተራችን ማርጋሬት በሽር አግኝታ አነጋግራቸዋለች። የደብዳቤውን ይዘት ጨምሮ አቶ ፍስሐ የሰጡትን ቃል ያዘ አጭር ዘገባ አሉላ ከበደ ያቀርባል።
የኢትዮጵያ ፓርላማ አዲሱ የአስቸኳይ ጊዜ አዋጅ ቀድሞውንም የጠበበውን በአገሪቱ ያለውን የሐሳብን በነጻነት የመግለጽ መብት፣ የመሰብሰብና የመደራጀት መብቶች ይበልጥ እንዳያጠፋ ማረጋገጥ አለበት ሲል የሚንደረደረው የአምነስቲ መግለጫ የብሔራዊ ሸንጎ በነገ ዕለት ሲከፈት አባላቱ በሚያደርጉት ክርክር አሳሳቢውንና የከፋውን የአገሪቱን ሁኔታ በቅጡ እንዲያጤኑ አሳስቧል። አሳሳቢ ያለውን የአገሪቱን ሁኔታም እየተከታተልን ነው ሲሉ የድርጅቱ የሥራ አስፈጻሚ ዲሬክተር ለፓርላማ አባላቱ በላኩት ደብዳቤ መብትን ይበልጥ መገደብ አይደለም መልሱ ያሉበትን አቶ ፍስሐ ያብራራሉ።
ዛሬ ያወጣ ነው አምነስቲ ኢንተርናሽናል ሴክሬታሪ ጀነራል ነው ለኢትዮጵያ ፓርላማ አባላት የላኩት ግልጽ ደብዳቤ ነው። ኢትዮጵያ ውስጥ ያለውን የአሳሳቢ የሰብአዊ መብት ሁኔታ ግምት ውስጥ አስገብተናል፣ አይተናል፣ እየተከታተልን ነው። ያለው ሁኔታ ግን የሚፈልገው ጉዳይ የመብት ጥሰቶችን ወይም ደግሞ መብቶችን የበለጠ መገደብን ሳይሆን እንዲያውም መብቶችን መፍቀድ፣ ከዚያ ፊት የተገደቡትን መብቶች ሀሳብን የመግለጽ መብት፣ የመሰብሰብ፣ የመቃወም መብትን የበለጠ የማስፋት ጥያቄዎች ናቸው። ስለዚህ አስቸኳይ ጊዜ አዋጁ እነዚህ መብቶች አላግባብ ሁኔታ ከመገደብ እንዲቆጠቡ የኢትዮጵያ ፓርላማ አባላትን ነው የጠየቁት። ይሄ ነው እንግዲህ ከዚያ ፊት የነበረው አስቸኳይ ጊዜ አዋጅ ላይ የነበሩ ክፍተቶች ነበሩ። እነዛን ዶክመንት ያደረግናቸዋሉ። ብዙ ሰዎች አሰቃቂ የሰብአዊ መብት አያያዝ ተደርሶባቸዋል፣ የስቃይም ደርሶባቸዋል። ያንን ከግንዛቤ ማስገባት ይሄ በአሁኑ የአስቸኳይ ጊዜ አዋጅ እንዳይደገም የፓርላማ አባላቱ አስፈላጊውን ጥንቃቄ እንዲያደርጉ አሳስበዋል።
ይበልጥ የሚያሳስበን ደግሞ ይላሉ አቶ ፍስሐ፣ ይበልጥ የሚያሳስበን ደግሞ የጸጥታ ኃይሎች አስፈላጊ የተባለውን ኃይል ሁሉ እንዲጠቀሙ መታዘዙ ነው።
አሁን ያለው ነገር በዋነኝነት የመብት ጥያቄ ነው። የመብት መገደብ የፈጠረው ነገር ነው እና ይህን ጥያቄ ደግሞ መስተናገድ ያለበት በአግባቡ ነው እንጂ የመብት ጥያቄ እንደገና በማፈን መገደብ ወይም ደግሞ ሰዎችን በመደብደብ በመግደል እና ከህግ ውጭ በማሰር መመለስ አይቻልም። ዘላቂ መፍትሄም አይደለም። የተሻለ የሚሆነው ጥያቄዎቻቸውን በአግባቡ መመለስ ነው የሚለው እና የበለጠ የሚያሳስበን ደግሞ ይሄ የአስቸኳይ ጊዜ አዋጅ እንደምታውቁት ሰሞኑ የጸጥታ ኃይሎችን አስፈላጊ የመስላቸውን ኃይል ሁሉ እንዲጠቀሙ በሚዲያ ጭምር ፍቃድ ተሰጥቷቸዋል እና ይሄ ያሳስበናል። እንዲያውም ነገሩን ወደ ማባባስ እና የተጀመረውን ነገር ተጨማሪ ብጥብጥና ቀውስ የሚከት ነው እና ያን አታድርጉ፣ ሞር ሰብአዊ መብቶችን በማክበር ነው መመለስ ያለብን ነው የምንለው። እንግዲህ በአምነስቲ በኩል
10 ወራት በዘለቀው የቀደመው የአስቸኳይ ጊዜ አዋጅ ያልተገኘ ውጤት ይሄኛው አያመጣም ብሏል አምነስቲ።
አሉላን እናመሰግናለን። ወደ ተከታዩ ዝግጅት እናልፋለን።
አድማጮች ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭታችን ነው።
ዓለም አቀፍ የኢትዮጵያውያን የጋራ ግብረ ኃይል የሚባለው ቡድን ለኢትዮጵያውያን ባቀረበው የኢኮኖሚ ማዕቀብ ጥሪና እኛም ባለፈው ሳምንት ባስተላለፍነው የመጀመሪያ ክፍል ዝግጅት ዓላማው በሬሚታንስ ወይም በሐዋላ መልክ ወደ ህወሓት አካውንት የሚገባውን የውጭ ምንዛሪ ለማቆም ነው ብሏል። ከግብረ ኃይሉ አስተባባሪዎች አንዱ አቶ ፋሲካ ጌታነህና ኤድመንተን ካናዳ ኢኮኖሚስቱ ዶክተር ሽፈራው አዲሉ ነበሩ እንግዶቻችን። ያለፈውን ክፍል አንድ የገታ ነው። ማዕቀቡ ገዢውን ፓርቲ እንጂ የኢትዮጵያን ኢኮኖሚ የሚጎዳ አይደለም ስለተባለ አዘጋጁ አዲሱ የኢትዮጵያን ኢኮኖሚ ሳይጎዳ ገዢውን ፓርቲ ብቻ ለይቶ ሊጎዳ የሚችልበት ሁኔታ አለ እንዴ ብሎ ባቀረበው ጥያቄ ነበረ። የዛሬው ማጠቃለያ ዝግጅት ዶክተር ሽፈራው ከሚሰጡት መልስ ይጀምራል። አዲሱ አበበ ነው ያዘጋጀው።
ይኖራል። ምንድነው የሚሆነው? ገንዘብ እኛ ከውጭ ወደ አገር ቤት ስንልክ ገንዘቡ በአካል ኢትዮጵያ ውስጥ አይሄድም። ገንዘቡ ውጭ ነው የሚቀረው። አገዛዙ በአገሪቱ ስም የከፈታቸው አካውንቶች አሉ። እንደ ሲቲ ባንክ አይነት የከፈቱ አካውንት ውስጥ ነው የሚሄደው ገንዘቡ። ምንድነው? አገዛዙ በውጭ በሚኖረው ባንክ ውስጥ ያለውን የውጭ ከረንሲ ለፈለገው ነገር ነው የሚያውለው እና አገር ቤት ውስጥ ያሉ ነጋዴዎች፣ አስመጭና ላኪዎች ለውጭ ምንዛሬ ሲጠይቁ ቅድሚያ የሚሰጣቸው እንደምናውቀው አገሪቱ ውስጥ በአስመጭና ላኪነት ከፍተኛ ሚና የሚጫወቱ የኤፈርት ድርጅቶች ናቸው። እንደ ጉና አይነት ድርጅቶች ናቸው ተቆጣጥረውት ያሉት እና ይህንን ምንጭ ማድረግ ማለት እንደነዛ አይነት ድርጅቶች የሚያገኙትን ገንዘብ መቀነስ ማለት ነው በቀጥታ። እና ምንድነው አላማችን? አገዛዙ እጅ የሚገባ የውጭ ምንዛሬ ሁልጊዜም አገዛዙ ለሚፈልገው ነገር ነው የሚያውለው። በሌላ ምንጭ ግን የሚላከው ገንዘብ አገዛዙ እጅ ስለማይገባ ሌሎቹ ግለሰቦች፣ ሌሎቹ ነጋዴዎች ያንን ገንዘብ አክሰስ የማድረግ እድል አላቸው ነው ማለት ነው።
አቶ ፋሲካ ወደ እርስዎ ጋር ልምጣና ውጭ ሀገር የሚገኘው ኢትዮጵያዊ እንግዲህ እንደሚያውቁት አሜሪካም ሆነ አውሮፓ፣ ካናዳ፣ ኢትዮጵያ ለሚገኙ ምስኪን ዘመዶቹ፣ ቤተሰቡ፣ ወዳጅ ዘመዱ ነው ገንዘብ የሚልከው እና ይሄ አሁን የታወጀው ዘመቻ ችግር ፈጥሮብናል፣ ዘመድ ቤተሰብ እንዳንረዳ አድርጎናል፣ ጥሩ የትግል ዘዴ አይደለም ይላሉ። ይሄንን ታሳቢ አድርጋችኋል?
በትክክል ይሄ ዘመቻ ያነጣጠረው በስርዓቱ ላይ ነው። ኢትዮጵያውያን እንዳይረዱ የታሰበ ዘመቻ አይደለም። ያቀረብናቸው አራት ጥሪዎች አሉ። የመጀመሪያው አማራጭ ፈልጎ የመላክ ነው። ቀጥታ በዌስተርን ዩኒየን፣ መኒግራም ወይም ደግሞ ሌሎች በዝርዝር ያወጣናቸው ከስርዓቱ የባንክ ስርዓት ጋር ቀጥተኛ ግንኙነት ባላቸው መንገድ ሳይሆን በሌሎች አማራጮች እንዲልኩ ማድረግ ነገር ነው።
ለምሳሌ
ቤተሰቦች ወደ ኢትዮጵያ ይጓዛሉ። በእነሱ በኩል ገንዘብ መላክ ይቻላል። እቃዎች ገዝቶ መላክ ይቻላል። እዚህ ውጭ ሀገር በተለይም አረብ ሀገር ለምሳሌ እንደ አንድ ኤግዛምፕል ብሰጥልህ ኢትዮጵያ ውስጥ ንግድ ለመነገድ የውጭ ምንዛሬ ለማግኘት ከፍተኛ ችግር ስለሆነ በርካታ ነጋዴዎች አረብ ሀገሮች ላይ ወኪሎቻቸውን በማድረግ ከዛ አካባቢ ብር ለቤተሰብ እየሰጡ ኢትዮጵያ ውስጥ ከየሰው ዶላር የሚሰበስቡበት ሁኔታ አለ እና የዛን አይነት መንገድ ወደ ስርዓቱ የሚገባውን የውጭ ምንዛሬ ይቀንሳል ብለን እናምናለን። እና የዚህ አይነት መንገዶች በዚህ በምንኖርበትም አካባቢ ሊኖሩ ስለሚችሉ ሰው በየአካባቢው ያለውን ሁኔታ እያጠና የሚመቸውን ነገር እንዲያደርግ ነው አንዱ ያቀረብነው ጥሪ። ሁለተኛ ያደረግነው የሚላከው ገንዘብ ሁሉ ለዴይሊ ፍጆታ፣ ለቀጥተኛ ለዕለት ኑሮ፣ ዕለታዊ ኑሮ እንዳልሆነ የዓለም ባንክ ጥናትም ይመሰክራል። እኛም ደግሞ ሁኔታውን እንረዳዋለን። ያንን ታሳቢ በማድረግ በትርፍነት የሚላክ በድጎማ የሚላክ በኢትዮጵያ ደረጃ ለቅንጦት ተብሎ የሚላክ ሁኔታ ካለ እሱ እንዲቀነስ ነው አንድ ጥሪ።
ግን እንደው በነገሮ ላይ መቼም ለቅንጦት የሚለው ነገር ከባድ ነው ለማጠቃለል። ለዕለታዊ ፍጆታ የሚውልም ገንዘብ የሚልኩ አሉ። ለምሳሌ አመት በዓል ይመጣል፣ ወዲያው ልከው ምናምን መግዣ፣ ዶሮ መግዣ የሚልኩ አሉና ይሄም አለ ልሎት ነው እንደው
እሱ ግልጽ ነው። ምልክ ይሄ ዋናው ነገር ምን መሰለህ፣ እኛ ታሳቢ የምናደርገው አንደኛ የኢትዮጵያን ሕዝብ ትግል ለማገዝ ቁርጠኝነቱ ይኖራል ብለን እናስባለን። በምናደርገው ጥረት ውስጥ ደግሞ የተወሰነም ቢሆን መስዋዕትነት መከፈል አለበት የሚልም እምነት አለ። አሁን ኢትዮጵያ ውስጥ ያለውን ሁኔታ ስናይ በርካታ መስዋዕትነት እየተከፈለ ነው። ይሄ ለውጥ እንዲመጣ ሰዎች ሕይወታቸውን እየገበሩ ነው። ከዛ ኳያ ሲታይ የተወሰነ ጫና በቤተሰብም ላይ ቢፈጠር ኢትዮጵያውያን ነጻነት ለማግኘት ይሄን ዋጋ ለመክፈል ዝግጁ ናቸው ብለን እናምናለን። ስለዚህ ለቤተሰብ በበዓል የሚላካል አስቀድሞ ፕላን ማድረግና አማራጮችን ፈልቆ የመላክ ነው። ሌላ በተለምዶ $100 ልንልክላቸው እንችላለን። ሜቢ ለበዓል መዋያ እኮ $70 ሊበቃ ይችላል። ያንንም ማድረግ እንችላለን። ከዛም ውጭ ደግሞ አቅም ላላቸው ቤተሰቦች የሚልኩ ካሉ የህዝቡን ትግል ለማገዝ እስከ ማቆም ደረጃ ሊሄዱ ይችላሉ ብለን ጥሪ አቅርበናል። የመጨረሻው ልናገርና ልደምድም።
እሺ።
አራተኛው ቀላል የማይባል ገንዘብ ለንግድና ግንባታ ወደ ኢትዮጵያ ውስጥ ይላካል። አቶ አዲሱ አንተም አድማጮችህም እንደሚገነዘቡት አሁን ሀገራችን ያለችበት ሁኔታ ጥሩ አይደለም። ሰላም የለም፣ መረጋጋት የለም፣ ምንም ኢኮኖሚያዊ ዋስትና የለም። በዚህ ወቅት የሚደረግ ኢንቨስትመንት ግንባታ አገር ወገንም መደገፉን በትግል እንኳን ብንቶ ለራሳችን ኢንቨስትመንትና ግንባታ ምንም ዋስትና የለንም እና ያንን ታሳቢ በማድረግ የህዝቡን ትግል ለማገዝ ሲባል ግንባታና ንግድ ያስባችሁ አዘጊው አገር ሰላም ትሁን የሚል ጥሪ ነው ያቀረብነው እና እነዚህ አራቱም ጥሪዎች በሚታዩበት ጊዜ ህብረተሰቡ ላይ ሊደርስ የሚችለውን ጫና ያገናዘቡ ናቸው ብለን እናምናለን። ጥሩ ፊድባክም ከህብረተሰቡ እያገኘን ነው ለማለት እችላለሁ።
ጥሩ። ዶክተር ሽፈራውን ሙያውን የተመለከተ ጥያቄ ላቅርብ። እንግዲህ በግብረ ኃይሉ በኩል ያለውን ምንም እንኳን አባል ቢሆኑ አቶ ፋሲካ በጥሩ ሁኔታ ያብራሩ ስለሆነ እርሶን ወደ ሙያው ብቻ ላቆየውት። አሁን አንዳንድ ሰዎች ጥናትም አርገናል የሚሉ ሰዎች እንደሚሉት እነት ከሆነ በምንም መንገድ ይላክ በምን ወደ መንግስት እጅ መግባቱ አይቀርም። በሰውም እኔ ለምሳሌ $100 ብልክም በጥቁር ምንዛሬ በሚባለው ቢመነዝረው የሆነ ፐርሰንቴጅ የሆነ መቶኛ ወደ መንግስት መግባቱ አይቀርምና መንግስትን ወይም ገዢውን ፓርቲ አይጎዳም ይሄ ዘመቻ የሚል አመለካከት ያላቸው ሰዎች አሉ።
በትክክል በቀጥተኛ በሆኑ መንገዶች ከተላኩ እንደተባለው አገዛዙ ጋር ነው የሚሄዱት። በቀጥተኛ መንገድ ካልሄዱ ግን የግዴታ አገዛዙ እጅ ይገባሉ ማለት አይደለም። ይሄን እርግጠኛ መሆን እንችላለን። ለምሳሌ አልሰው መርካቶ ውስጥ ብላክ ማርኬት፣ ጥቁር ገበያ አለ። መርካቶ ብቻ ሳይሆን አገር
አለ በሙሉ
እነዛ ጥቁር ገበያ የሚገሩ ገንዘቦች እዛ ውስጥ ያሉ ሰዎች በሙሉ ያገዛዙ ወኪሎች ናቸው ማለት አንችልም። አንደኛ ነገር ጥቁር ገበያ ውስጥ ዶላሩን ያለው ግለሰብ ነጋዴ ያንን ዶላር ለምን ይጠቀምበታል የሚለው ላይ ነው የሚወስነው። ብዙውን ጊዜ ያንን ዶላር የሚጠቀሙበት አንድም ገንዘቡን በዶላር ለመልክ በመጠበቅ የኢትዮጵያን ብር ስለማያምኑት ሊሆን ይችላል። ሌላ ግን በፍራንኮ ቫሉታ በሚባል ሲስተም ብሔራዊ ባንክ ሳይሄዱ የሚፈልጉትን እቃ ለማስገባት እንዲችሉ ነው። እኛ ዶላር አለን፣ ፈቃድ ብቻ ነው የምንፈልገው፣ እቃውን ማስገባ ነው። እኛ እሱ ጋር ጉዳይ የለንም፣ ችግር የለንም። አገዛዙ ያ ዶላር እንዳይቆጣጠረው ነው ማድረግ ስለሆነ ማለት ነው።
አቶ ፋሲካ እንደው ይሄንን ካነሳሁ በዚህ ከዚሁ ጋር የተያያዘ ዘመቻ አለ። የኢትዮጵያን ገዢ መደብ እናንተ እንደምትሉት ኢኮኖሚ ለመጉዳት እዛ መንግስት ፈቅዶላቸው በሚነግዱ ነጋዴዎች የሚላክ እንጀራ አየር መንገድ አለመሄድ የመሳሰለ ነገር በተለያየ መንገድ ኢኮኖሚውን ለመጉዳት የሚደረግ ዘመቻ አለና እዛ ላይ አንዳንድ ነገር መናገር እንችላለን።
እሺ፣ አመሰግናለሁኝ አቶ አዲሱ። ኢትዮጵያ አየር መንገድ ምን ያህል ዶላር ለስርዓቱ ያስገባል? ከዚህ ከውጭ ሀገር ከሚመጡ ቁሳቁሶች እንደው በግምት ምን ያህል ሊገኝ ይችላል ብለን እና ሌላም ደግሞ ሬሚታንስን ትንሽ ጥናት ነው ያደረግነው። እንደ ግብረ ኃይል የትኛው ነው ውጤት ሊያመጣ የሚችለው፣ የትኛው ነው ኢምፓክት ተጽዕኖ ሊያመጣ የሚችለው በሚል በዋናነት ትኩረት አድርገን እየሰራ ነው ሬሚታንስ ነው። ነገር ግን ህዝቡ ሌሎችም የኢኮኖሚ እንቅስቃሴዎች ላይ ጫና መፍጠር እፈልጋለሁኝ ብሎ እንቅስቃሴ የሚያደርግ ከሆነ ኢንካሬጅ ነው የምናደርገው።
እናበረታታላችሁ እንጂ
እናበረታታለን። አዎ፣ አልቃወምም። በአየር መንገድ ወይም በእንጀራ በሌሎች ቁሳቁሶች ላይ የሚደረገው ተአቅቦ ከሬሚታንስ ጋር ሲነጻጸር በጣም ዝቅተኛም ቢሆን ትልቅ ምልክትነት ያለው ድርጊት ስለሆነ ይሄንን ጥንቃቄ በተሞላበት መንገድ ህዝቡ እንዲያደርግ ሁልጊዜም እንገፋፋለን።
ዶክተር ሽፈራው ሊናገሩ መሰለኝ። እሺ፣
አንድ ነገር እሱ ላይ ለመጨመር፣
እሺ፣
የኢኮኖሚ ጫና የሚለው ነገር አዲስ ነገር አይደለም። እኛ አሁን የጀመርነው አይደለም። የተለያዩ ሀገሮች በተለያየ ጊዜ ያደረጉት ነገር ነው፣ ውጤት የሚያስገኙበት ነው። ደቡብ አፍሪካ በአፓርታይድ አገዛዝ በነበረችበት ጊዜ በውጭ ይገኙ የነበሩት ደቡብ አፍሪካውያን አገዛዙ ላይ የአፓርታይድ አገዛዙ ላይ የኢኮኖሚ ጫና እንዲደረግ ከፍተኛ ጥረት ያደርጉ ነበር። ያ ጥረታቸው ደግሞ ከደቡብ አፍሪካ የሚላኩ እቃዎችን ጭምር
ውጭ ያሉ አስመጪዎች እንዳይገዙ ሎቢ በማለትም ጭምርም ያደረጉት ነገር እንዳለ እናውቃለን። ተመሳሳይ ሁኔታ ህንድ ውስጥ ተደርጓል። ጥቁር አሜሪካኖች የአውቶቡስ ያለመሳፈር ቦይኮት እንደውም ለሲቪል ራይት ሙቭመንቱ ከፍተኛ አስተዋጽኦ ያደረገ እንቅስቃሴዎችን አድርገዋል እና አዲስ ነገር አይደለም። እኛ እኮ አገዛዙ ላይ ሳንክሽን እንዲደረግ እንፈልጋለን። አገዛዙ ሳንክሽን ውስጥ ቢሆን የበጀት ችግር ያጋጥመዋል፣ የሚፈልገውን የጦር መሳሪያ መግዛት ያቅተዋል፣ የመሳሰሉት ነገሮች እና አገዛዙ ለህዝብ ፍላጎት ይንበረከካል የሚል አስተሳሰብ ስላለ ነው እና አዲስ ነገር አይደለም። ግን ደግሞ ውጤትም እንደሚኖረው በዚህ ሁኔታዎች መረዳት እንችላለን ለማለት ነው።
አንዳንድ ሰዎች የሚነቅፏችሁ፣ በተለይም የመንግስት ደጋፊዎች የሚነቅፏችሁ፣ ይህን ግብረ ኃይል የሚነቅፉት ዘመቻው ቅስቀሳው ጸረ ልማት ነው፣ ጸረ እድገት ነው። ለምሳሌ አንድ ሰው ኢትዮጵያ ውስጥ ፋብሪካ ለመክፈት ይፈልጋል፣ ሆቴል መክፈት፣ የተለያየ ትምህርት ቤት ለማቋቋም ዶላር ወይም ዩሮ ይዞ ገብቶ ነው እዛ እና ይሄን ሁሉ ያስቀራል ይሄ ዘመቻ ምንድን ነው የሚል እንደ የከረረ ተቃውሞ የሚያሰሙባቸው አሉ። አቶ ፋሲካ እዚህ ላይ ምን ይላሉ?
እኛ የምንለው አገራችን ውስጥ ትልቅ ችግር አለ። ዘላቂ የሆነ የሀገር ግንባታ እንዲኖር ከተፈለገ የተስተካከለ የፖለቲካ ስርዓት መኖር አለበት። ከአድሎ ነጻ የሆነ ከኮራፕሽን ከሙስና የጸዳ ሁሉንም ኢትዮጵያውያን በኩል የሚያይ የፖለቲካ ስርዓት መኖር አለበት። እኛ በዋናነት የምንታገለው ይህ የፖለቲካ ስርዓት አገራችን ውስጥ እንዲመቻች፣ የተሻለ የፖለቲካ ስርዓት እንዲኖር፣ የህዝቡ ጥያቄ እንዲመለስና ሁሉም ኢትዮጵያዊ በአቅሙ ሰርቶ የሚኖርበት አገሩን የሚያበለጽግበት ሁኔታ እንዲፈጠር ነው። ለዛ ግን ከፍተኛ የሆነ ደንቃራ የፈጠረ አድሏዊ እና ዘረፋ ላይ የተሰማራ ስርዓት አለ። ይሄንን ነው ዛሬ ወጣቶች እየተቃወሙ ያሉት፣ በየመንገዱ እየተገደሉ ያሉት። የኛ ጥሪ እነዚህ ወጣቶች ኢትዮጵያውያን እያደረጉ ያሉትን ትግል የማገዝና የኢትዮጵያ የፖለቲካ አቅጣጫ ወደ መስመሩ ተመልሶ ሁሉንም አሳታፊ የሆነ ስርዓት እንዲፈጠር ትልቅ ፍላጎት አለን። ዘለቄታዊ መፍትሄ በሌለበት ሁኔታ ስለ ግንባታ ማውራት ችግሩን ደባብሶ ማሳለፍና ለኋላ ማስቀመጥ ነው። ይሄ ስርዓት ተገዶም ወዶም የህዝቡን ጥያቄ መመለስ አለበት፣ ሁሉንም ማሳተፍ አለበት። የዛን አይነት ሁኔታ ከተፈጠረና የፖለቲካው ስርዓት ከተስተካከለ ኢኮኖሚያዊ እድገት ማምጣት ይቻላል።
ዘር ስትልኝ ዶክተር ሽፈራው አዴሉ ከኤድመንተን ካናዳ የኢኮኖሚክስ ምሁር፣ እንዲሁም አቶ ፋሲካ ጌታነህ የዓለም አቀፉ የኢትዮጵያውያን የጋራ ግብረ ኃይል አስተባባሪ ከአስተባባሪዎቹ አንዱ፣ በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
በጣም ነው የምናመሰግነው።
አመሰግናለሁ።
አድማጮች፣ ይህን ውይይት በተመለከተ ቀደም ሲልም ይኸው ርዕስ ተነስቶ ለተካሄደ ውይይት በወቅቱ ምላሽ የሰጡትን የውጭ ጉዳይ ሚኒስቴር ቃል አቀባይ የአቶ መለስ ዓለምን ድምፅ አግኝተናል። እንዲህ ነበር ባጭሩ ያሉት።
ኢትዮጵያውያን እህት እና ወንድሞቻችን አገር ቤት ለሚገኙ ወላጆቻቸው እንዲሁም ቤተሰቦቻቸው ገንዘብ እንዳይልኩ ዘመቻ ለማካሄድ የተያዘው ሀሳብ ሳይወለድ የሚጨነግፍ ሀሳብ ነው። ከዚህ በፊት በተደጋጋሚ አንድ ሶስት ዓመት እንደዚህ አይነት ሙከራ እንደነበረ አስታውሳለሁ። ተመሳሳይ ዘመቻ ሲሞከር ያኔ የነበረው የውጭ ምንዛሬ ወደ አገር ቤት የሚገባው በረሚታንስ መልክ በእንግሊዝኛው $300 ሚሊዮን ብቻ ነው የነበረው። ከአንድ ዓመት በኋላ ወደ 3.6 ቢሊዮን፣ ከዛ በኋላ 4 ቢሊዮን፣ አሁን የመጨረሻው ያለን አሃዝ ወደ 4.6 ቢሊዮን አካባቢ ነው ዜጎቻችን፣ ወንድሞቻችን፣ እህቶቻችን ወደ አገር ቤት የላከው። ስለዚህ ዘመቻው ቀደም ብሎ የተጀመረ ይሁን እንጂ ወደ አገር ቤት ወገኖቻችን የሚልኩት ገንዘብ ከጊዜ ወደ ጊዜ እያሻቀበ ነው ሄደው እና ይህ የሚያሳየው አሁን የተጀመረው ሀሳብና ጉዳይም ብዙም ርቀት እንደማይሄድ ነው። ኢትዮጵያውያን አገር ቤት ያሉ ቤተሰቦቻቸውን የሚደግፉት ስለሚሰርፋቸው ሁሉ ነገር ስለደላቸው አይደለም። መነሻችን ኢትዮጵያውያን እርስ በርስ የመደጋገፍ ጠንካራ ባህል ስላለን ነው። ልጆች ወላጆቻቸውን የመጦር ታላቅ ታናሹን የመደገፍ ሲወራረስ የመጣ በጣም ጠንካራ ኢትዮጵያዊ ባህል አለን። ስለዚህ ይህንን የሚያደርግን ኢትዮጵያዊ ገንዘብ አትላክ ብሎ ለማለት መሳሪም ዘካሪም ቀስቃስም ዘመቻ ማያስፈልገውም። ቤተሰብን አትርዱ ማለት ራስን አትርዳ ማለት ነው። ይህ ዲያስፖራውን መናቅ ነው። ይህ ኢትዮጵያዊውን መናቅ ነው። ኢትዮጵያ ባህልና ወጋ የሚሄድም ጉዳይ አለን።
የመጨረሻው ዝግጅት ላይ ደርሰናል አድማጮች። የተፈጥሮ አካባቢን የማከም የልማት ንቅናቄ በአርሲ ጭላሎ፣ መለስካቸው አመሃ ያጠናቀረው ዘገባ ነው።
የተፈጥሮ ሀብት መመናመን፣ የአየር ንብረት ለውጥና እነዚህን ተከትሎ የጠቅላላው ከባቢ ይዘት ወይንም ባህሪ መለወጥ ለሰው ልጅ ከፍተኛ ስጋት ደቅኗል። በደን ተሸፍኖ የነበሩ ከፍተኛ ስፍራዎች ዛሬ ተራቁተው ለብዙ ምንጮችና ወንዞች መድረክ ምክንያት ሆነዋል። በውስጣቸው ይዟቸው ለነበሩ የዱር እንስሳት ቁጥር መቀነስና ጨርሶ መጥፋትም አንድ ትልቅ ምክንያት ነው። ሌሎች ተያያዥ ጉዳዮችም እየታዩ ናቸው። ባርሲ የጭላሎ ጋላማ ተራራማ ስፍራዎች እንደዚህ ያለ ጉዳት ከደረሰባቸው አካባቢዎች አንዱ ነው። በኢትዮጵያ ችግሮቹን ለመመከትና መፍትሄ ለመሻት ኃላፊነት የሚሰማቸው ዜጎች እየጣሩ ናቸው። ሪል ግሪን ቪዥን ጄኔሬሽን ኢትዮጵያ የተሰኘ መንግስታዊ ያልሆነ ድርጅት በቅርቡ እንዲህ ባሉ ወገኖች ተቋቁሟል። ሪል ግሪን ቪዥን ጄኔሬሽን ኢትዮጵያ መስራች ጉባኤውን ያከናወነው በአዳማ ናዝሬት ከተማ ድሬ ኢንተርናሽናል ሆቴል የካቲት 4 2010 ዓ ም ነበረ። ይህም መንግስታዊ ያልሆነ ድርጅት ለመመስረት ዋነኛ ናቸው ከሚባሉት ሰዎች ግንባር ቀደሙ ደግሞ በአዲስ አበባ ዩኒቨርሲቲ የፊዚክስ ትምህርት ክፍል መምህር ዶክተር ሙሉጌታ በቀለ መሆናቸውን ብዙዎቹ ይመሰክራሉ። እርሳቸውንስ ይህን አይነት ድርጅት ለመመስረት የገፋቸው ኃይል ምን ይሆን? ዶክተር ሙሉጌታ የአርሲ ልጅ ናቸው። የጭላሎ ጋላማ የተራራ ሰንሰለቶችንና ደኑን እያዩ አድገዋል። ዛሬ ግን ከትንሽ ምልክቶች በስተቀር የለም ማለት ይቀላል። ዶክተር ሙሉጌታ በቀለን ትዝታቸውን ጠይቂያቸው ነበር።
እንዴታው በጣም እያየነው ምንጮች የደረቁበት እያየነው አውሪዎች እኔ ከአባቴ ጋር ካሰላ ወደ ናዝሬት በሚሄድበት ጊዜ አንዳንዴ ጫካ ውስጥ እየሄድን ከርከሮች፣ ዱኩላ፣ የተለያዩ የዱር አራዊትን እያደንን እኛው ራሳችን የጨረስናቸው ብዬ ነው ማስበው እና ያንገበግበኛል። የዛን ጊዜ የነበረው የጫካው በቆላ አካባቢ ያለው የግራሩ ስፋት ጥቅጥቅ ያለ ጫካ እንጆሪውን ብትል በጣም በዚች በእድሜ አሁን ወደ 70 ዓመት ሆኖኛል። በዚች እድሜ ውስጥ የነበረው እንዳልነበረ ሆኖ ነውና በጣም ነው የሚያንገበግበኝ። እሱም ነው የቆረቆረው።
ዛሬ ለሚታየው የአየር ንብረት ለውጥና ለውጤቶቹ ብሎም በአካባቢ በሚያሳድሩት ተጽዕኖ ተጠያቂው የሰው ልጅ ነው አይደለም የሚለው
የተከበራችሁ አድማጮች፣ ድንገት በመቋረጡ ይቅርታን ጠይቃለን። ያለፈው ዝግጅት አልተጠናቀቀም። በሌላ ዝግጅት በነገው ምሽት ይቀርብላችኋል ሙሉ ፕሮግራም። አሁን ዝግጅታችን ወደ መጠናቀቁ ነው። ነገ አርብ የካቲት 23 2010 ዓ.ም አዲስ አበባ ከፊል ዝናባማ እንደምትሆን የኢትዮጵያ ሜትሮሎጂ ኤጀንሲ ተንብየዋል። የአዲስ አበባ ከፍተኛ ሙቀት 24 ዝቅተኛው 13 ዲግሪ ሴልሺየስ ነው የሚሆነው። እንግዲህ ዝግጅታችን ወደ መጠናቀቁ ነው። ሙዚቃን ጋብዛችሁ ለስንብት። ነገ የካቲት 23 ነው የአድዋ ድል። ትናገር አድዋ፣ ትናገር ሀገሬ፣ እንዴት እንደቆምኩኝ እፊታችሁ ዛሬ። ከጂጂ ጋር እስከ ዝግጅታችን ፍጻሜ እንተዋችኋለን። በእኛ በኩል ስናስተናግዳችሁ የቆየ ነው ሰሎሞን አባትና
ቆንጂት ታየነን።
በምሽቱ ፕሮግራም ዋና አዘጋጅ ሰሎሞን ክፍሌና በሌሎችም ባልደረቦቻችን ስም እንሰናበታለን። ፕሮግራሙን የመራልን ንጉሱ ታምሬ ነው። ቫስኮ ቮላሪች የቴክኒሻኑ ነው። እንደዚሁም አበባየው ገበያው የዌብና ማህበራዊ መገናኛ ፕሮዲውሰራችን ነች። አብራችሁን ስለቆያችሁ እናመሰግናለን።
የትግርኛ ቋንቋ ስርጭት እስከሚደርስ ከጂጂ ጋር ቆዩ። በሰላም ደሩ።
እንኳን አደረሳችሁ ለየካቲት 23 የድል በዓል። ጤና ይስጥልኝ። በክብር ሄዳ ሰው ሊኖር ሰው ሞት የተሰጠኝት ዛሬ በነጻነት ሰው ተከፍሎበታል ከደምና ከአጥንት። ስንት ወገን ወደቀ በነጻነት ምድር ትናገር አድዋ ትናገር ትመስክር ትናገር አድዋ ትናገር አገሬ እንዴት እንደቆምኩኝ ከፊታችሁ ዛሬ በኩራት በክብር
La vacuna que nos chica.